እግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር
መነጽር የቅዱሳን አማላጅነት ለምን አስፈልገ? ሌሎች በህይወት ያሉት ለምን ያማልዳሉ ሲሉ አንሰማ? ማማለል ለሁሉም ሲሰጥ እናገኛለን። ውጤቱ ላይ ነው የሚለያየው። በቤተክርስቲያናችንም ትምህርት ቅዱሳን ያማልዳሉ ማለት አንድ ሰው ጸሎት ያቆማል ማለት አይደለም።
ጸሎት ሃይማኖት ማለት በማመን የሚጸለይ ጸሎት ማለት ነው። ሰማያትንና ምድርን በፈጠረ በእግዚአብሔር አብ እናምናለን። በአንድ ጌታ በኢየሱስ ክርስቶስ እናምናለን። የሃይማኖቱ መሰረቱ በጸሎተ ሃይማኖት ውስጥ የተቀመጠው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች፣ ይህንን ትምህርት የምትመለከቱ ወንድሞች እህቶች፣ አባቶች እናቶች፣ እንዲሁም ህጻናት በእግዚአብሔር ሰላምታ እንደምን አረፈዳችሁ? አሜን። በምሕረት በቸርነቱ እስከዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በሚኖረን አጭር የትምህርት ጊዜ የቅዱሳን አማላጅነት ለምን አስፈለገ በሚል ርዕሰ ጉዳይ እንማራለን። እግዚአብሔር አምላካችን ከመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን በጸሎትም ይሁን በአጠቃላይ በቤተክርስቲያኒቱ የጸሎት መጽሐፍትም በስርዓት አምልኮ በሚካሄድበት ወቅት የቅዱሳን አማላጅነትን ስለመጠየቅ በትምህርትም ይሰጣል። እንደዚሁም በጸሎትም ደግሞ አማልዱን ብለን ጻድቃንን፣ ሰማዕታትን፣ መላእክትን እንደዚሁም ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያምን እንለምናለን። ይህ የቅዱሳን አማላጅነትን መጠየቅ ለምን አስፈለገ የሚለውን ነው እንግዲህ በዛሬ ትምህርታችን የምንመለከተው። ይህ የቅዱሳን አማላጅነትን መፈለግ በመጽሐፍ ቅዱስ መነጽር ስንመለከተው ያለው ትርጉም ምንድን ነው? እንግዲህ መጽሐፍ ቅዱስ ይህንን ጥያቄ ለማጎልበት ያህል በማቴዎስ ወንጌል ምዕራፍ 7 ላይ አምላካችን ኢየሱስ ክርስቶስ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኙማላችሁ ብሎ ተናግሯል። እና ይህንን ቃል የሚያነብሰው ሁሉም ሰው መለመን የሚችል ከሆነ ለምኑ ይሰጣቸዋል ከተባለ የቅዱሳንን ወይም የሌሎችን አማላጅነት መጠየቅ ለምን አስፈለገ የሚል ጥያቄ ሲያጭር ወይም ሲነሳ ይታያል። ስለዚህ በአጠቃላይ በመጽሐፍ ቅዱስ መነጽር የቅዱሳን አማላጅነት ለምን አስፈለገ የሚለውን እንመለከታለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። በመጀመሪያ ምልጃ የሚለውን ቃል ባጭሩ እናብራራዋለን። ምልጃ ማለት ወይም አማልድ ማለት መጸለይ፣ መለመን፣ ማስታረቅ ነው። ነገር ግን መለመን ሁሉ ምልጃ ሊባል አይችልም። አንድ ሰው ቆሞ ስለ ራሱ እግዚአብሔር ወይ እንዲያርግልኝ እንዲያታድርግብኝ ብሎ ሊለምን ይችላል። ይህ ልመና ነው፣ ጸሎት ነው። ግን ምልጃ አይደለም። ምልጃ የሚባለው አንድ ሰው ስለ ሌላው በሚጸልይ ጊዜ በተለይ ገሌን እንዲያርግለት ብሎ ማለት ነው። ቅዱስ ጳውሎስ ክፉ ሲናገሩን እንማልዳለን ይላል። ክፉ ለሚናገሩን ለጠላቶቻችን ማለቱ ነው። ስለዚህ ምልጃ ማለት መለመን ሆኖ ግን ስለ ሌላው መለመን ነው። መጽሐፍ ቅዱስም ለይቶ ጸሎትና ምልጃ ብሎ ሲያስቀምጣቸው እናያለን። ስለዚህ ምልጃ ማለት መለመን ነው። በምልጃ ሂደት ውስጥ ሁልጊዜም ሶስት ወገኖች አሉ። የመጀመሪያው ተማላጁ አካል ነው። ሁለተኛው አማላጁ አካል ነው። ሶስተኛው ደግሞ የሚማለድለት ወይም አስማላጁ ልንለው እንችላለን። እነዚህ ሶስት አካላት ናቸው። ለምሳሌ በጋብቻ በባህላዊ በጋብቻ ልማድ አንድ ልጅ አንዲትን ሴት እጇን ቢጠይቅ ወይም ለማግባት ቢፈልግ ወደ ልጅቷ ቤተሰብ አማላጆች ይልካል። ተማላጆቹ የልጅቷ ቤተሰቦች ናቸው። አማላጆቹ ሽማግሌዎች ናቸው። አስማላጁ ወይም አማላጅ የሚልከው ደግሞ ጋብቻውን የሚሻው ሰው ነው ማለት ነው። ስለዚህ ሶስት ወገን ያሳያል በምልጃ በምድራዊ ምሳሌም ብናየው ማለት ነው። እንደዚሁም በመንፈሳዊም ስናየው ተማላጅ እግዚአብሔር ነው። አማላጅ አካላት አሉ፣ ደግሞ አስማላጅ ምልጃን የሚልክ አለ። በመጽሐፍ ቅዱስ ፍጡራን ማማለድ እንደሚችሉ ይናገራል ወይ? የተቀመጠ ነገር አለ ወይ? አለ። ሁለት ምሳሌዎችን እንመልከት። የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ ለምልጃ ምሳሌ የሚሆን አንድ ቃልን ተናግሯል። ይኸው ምንድን ነው? ቅዱሳንን ስለምትረዱበት ይላሉ፣ ከፍ ብላችሁ እናንተ አንብቡት ልግስና እነሱ እግዚአብሔርን ያከብራሉ ይልና ራሳቸውም ደግሞ ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይልና ስለማይነገር ስጦታው እግዚአብሔር ይመስገን ይላል። በዚህ ስፍራ ላይ የማይነገር ስጦታ ያለው እናንተ ለቅዱሳን የምታደርጉት ልግስናና እነሱ ደግሞ እናንተን ስለ እናንተ ሲያማልዱ የሚሆነውን ጸጋ እያሰቡ ይናፍቋቸዋል። ይህ ነው የእግዚአብሔር ስጦታ ብሎ ቅዱስ ጳውሎስ አስቀምጦታል። ስለዚህ ፍጡራን ማማለዳቸው በመጽሐፍ ቅዱስ የተጻፈ ነው። አንድ ጥቅስ ስንጨምር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ልመናና ጸሎት ምልጃም ለነገስታት ለመኳንንት እንዲደረግ መከራለው ይላል። ስለዚህ አንዱ ለአንዱ መለመን ማማለድ በመጽሐፍ ቅዱስ የተደገፈ የተጻፈ ሐሳብ ነው። ይህ ማለት ግን የአንድ ሰው ወደ እግዚአብሔር መለመንን ይከለክለዋል ማለት አይደለም። አንዳንድ ሰው የቅዱሳን አማላጅነት ስንናገር አይ እኔ በቀጥታ መለመን ስችል ምልጃ ለምን አስፈለገ? እኔ በቀጥታ ከሆነ ምርጫዬ ብሎ ሊጠይቅ ይችላል። ይህ የምርጫ ጉዳይም አይደለም በእውነት። ምክንያቱም እኛ ለምሳሌ አንድ ሰው ተነስቶ ስለኛ ሲጸልይልን በፍጹም አትጸልይልኝ ምክንያቱም እኔ በቀጥታ መለመን እችላለሁ አንልም። ይገባናል፣ እኛም እንለምናለን፣ ያም ሰው ስለኛ ሊጸልይ ይችላል። በተለያየ አቅጣጫ ስለኛ የሚቀርበውን ልመና በደስታ ነው የምናየው። ስለዚህ በቤተ ክርስቲያናችንም ትምህርት ቅዱሳን ያማልዳሉ ማለት አንድ ሰው ጸሎት ያቆማል ማለት አይደለም። እሱም ይጸልያል፣ ነገር ግን ደግሞ የቅዱሳን አማላጅነትም ያስፈልገዋል፣ ይረዳዋል ማለት ነው። የሚተካ አንዱ ካልበራ አንዱ የሚጠፋ አይነት ነገር አይደለም የቅዱሳን አማላጅነት። በመጽሐፍ ቅዱስ አይን ማማለድ ለሁሉም ሲሰጥ እናገኛለን። ኃጢአተኞችም ስለ ሰው ሲያማልዱ፣ ቅዱሳን የሆኑም ሲያማልዱ እናያለን። ውጤቱ ላይ ነው የሚለያየው። ኃጢአተኞች የሚያማልዱት ምልጃ ውጤት ሳያገኝ ሲቀር ደግሞ ጻድቃን ደግሞ የሚያማልዱ ውጤት ሲያስገኝ እናያለን። ስለዚህ ምልጃ ሁሉም የሚያደርገው ነው፣ ምላሽ መስጠት ግን የእግዚአብሔር ፈንታ። ሁለተኛው ምልጃም የሚያስፈልገው ለኃጢአተኛ ብቻ አይደለም፣ ጻድቃንም አማልዱን ሲሉ እናያለን። ቅዱስ ጳውሎስ ወንጌልን እንሰብክ ዘንድ ስለኛ ጸልዩ ብሏል። ስለዚህ ይህ ማለት እሱ በቅድስና የእግዚአብሔር ምርጥ ዕቃ ተብሎ እንኳን ምልጃ ጠይቁ። ጻድቃንም ኃጣንም ምልጃ ይጠይቃሉ። የበለጠ ግን የሚያስፈልገው ለኃጢአተኞች ነው። ጻድቃንም ኃጣንም ሊያማልዱ ይችላሉ። የበለጠ ውጤት የሚያመጣው ግን የጻድቃኑ ነው ማለት ነው። ይህ እንዲህ ከተቀመጠ የቅዱሳን አማላጅነት ለምን አስፈለገ ለሚለው ምክንያቶች እንመለከታለን። የመጀመሪያው ምክንያት አንደኛ እኛ ኃጢአተኞች ስለሆንንና የጻድቃን ጸሎት እግዚአብሔር ስለሚሰማ ነው። እንግዲህ ይህንን በዚህ መልኩ ከተመለከት ነው የቅዱሳን አማላጅነት ለምን አስፈለገ የሚለውን ጥያቄ ወደ መመለስ እንመጣለን። በመጽሐፍ ቅዱስ መነጽር ስንመለከተው የቅዱሳን አማላጅነት ያስፈለገባቸው በቂ ምክንያቶች አሉ። የመጀመሪያው አንደኛው የቅዱሳን አማላጅነትን ለምን እንጠይቃለን? እኛ ኃጢአተኞች ስለሆንንና ከኛ ጸሎት ይልቅ የጻድቃን ጸሎት የተሰሚነት ስላለው ነው። ይህንን የመጽሐፍ ቅዱስ ሐሳብ ነው። እንግዲህ ሁላችንም ኃጢአተኞች ነን። ቅዱስ ዮሐንስ በመልእክቱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ ኃጢአት ያልሰራ ያልበደለ ሰው ከኛ መካከል የለም። አንድ ሰው ተነስቶ ኃጢአት የለብኝምም ካለ ምንም ኃጢአት ባይኖርበት እንኳን ይህ ሰው ኃጢአት የለብኝም ማለቱ ራሱ ኃጢአት ነው። ምክንያቱም ኃጢአት የለብኝም ማለት እግዚአብሔርን ሐሰተኛ ማድረግ ነው ይላል ቅዱስ ዮሐንስ አንደኛ ዮሐንስ 1:8 ላይ። ንጉሥ ዳዊትም በመዝሙሩ 50ኛው መዝሙር ላይ አቤቱ እንደ ቸርነት መጠን ማረኝ ባለበት ስፍራ ምን አለ? አንተን ብቻ በደልኩ በፊትህም ክፋትን አደረግኩ ይልና በነገርህ ትጸድቅ ዘንድ በፍርድህም ንጹህ ትሆን ዘንድ ይላል። አንተ ሁሉም ይበድላል ብለህ ተናግረሃል፣ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ የተገኘው በማለት ይናገራል። ሁላችንም በደለኞች ነን። ኃጢአት ደግሞ ጸሎት እንዳይሰማ ያደርጋል። መጽሐፍ ቅዱስ እንዲህ ይላል የዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እግዚአብሔርን የሚፈራ ይላል ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን ይላል። ስለዚህ ኃጢአት ጸሎት ተሰሚነት እንዳይኖረው ያደርጋል የሚለውን በወንጌል ተጽፎ እናገኛለን። መጽሐፈ ምሳሌ ላይ በተደጋጋሚ ደግሞ ምሳሌ 15 ከቁጥር 29 ላይ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ይላል። ጨምሮም ቁጥር 8 ላይ ደግሞ ምሳሌ 15:8 ላይ የቅኖች ጸሎት በእርሱ ዘንድ የተወደደ ነው ይላል። ይህ የሚያሳየው ኃጢአት በእኛና በእግዚአብሔር መካከል ጸሎታችን እንዳይሰማ የማድረግ ኃይል እንዳለው ወይም ደግሞ እንደሚያግድ ነው። በአዲስ ኪዳን ነው የጠቀስ ነው። ተመልከቱ፣ ይሄ በብሉይ ነው ብቻ ሊባል የሚችል አለ። ምክንያቱም እግዚአብሔር የሚፈራ ፈቃዱን የሚያደርግ የሚለው በዮሐንስ ወንጌል የተጻፈ ነው። ይህ አንድ ሰው ታዲያ የቅዱሳን አማላጅነትን ስንጠይቅ እያመን ያለ ነው ምን መሆናችንን ነው? ኃጢአተኛ መሆናችንን ነው። እኔ ጸሎቴን ተቀባይነት እንዳያገኝ የሚያደርግ በደል አለብኝ እያለ ነው። ስለዚህ አማላጅነትን በመጠየቅ ውስጥ ኃጢአትን ማመን አለ ማለት ነው። አንድ ሰው አማላጅ አያስፈልገኝም ሲል በተዘዋዋሪ ደግሞ ኃጢአት የለብኝም ማለት የሚል ትርጉም ይሰጣል ማለት ነው። ስለዚህ ከኃጢአተኞች ጸሎት ደግሞ የጻድቃን ጸሎት እግዚአብሔር እንደሚሰማ ተጽፏል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ የጌታ አይኖች ወደ ጻድቃን ናቸው ጆሮዎቹም ለጸሎታቸው ተከፍተዋል ይላል። የሚያሳየው እግዚአብሔር ከኃጣን ጸሎት የጻድቃን ጸሎት እንደሚሰማ ነው። ስለዚህ የቅዱሳን አማላጅነት ያስፈልገናል ስንል ከእግዚአብሔር ርቀን ሳይሆን ራሳችንን ዝቅ በማድረግና በደለኝነታችንን በማመን ነው። እንኳን ኃጢአት ኖሮብን በእውነት ኃጢአትን ባይኖርብን ንጹሃንን ብንሆን ግን ይህን ትህትና እንድናጣ ቤተክርስቲያን አታስተምረው። መጽሐፍ ቅዱስም እያንዳንዱ በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዳለው እያንዳንዱ ከእሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ነው የሚለው። እና የመጀመሪያው የቅዱሳን አማላጅነትን በመፈለግ ውስጥ ያለው ወሳኝ የሆነ ጽንሰ ሐሳብ ኃጢአትን ማመን ነው። አንድ ሰው በፊትህ ልናገር አይገባኝም ብሎ እንኳን ኃጢአት ኖሮብን እንዲህ እግዚአብሔርን እያሳዘን ይቅርና ባናሳዝነው ንጹህ ብንሆንም እንኳን ከእኔ ወንድሜ ይሻላል እንድንል መጽሐፍ ቅዱስ ስለሚናገር የቅዱሳን አማላጅነትን ማመን ኃጢአትን ማመን ጭምር ነው። ቅዱስ ጴጥሮስ ጌታችን በአንድ ወቅት በጠራቸው ሰዓት አሳ ሲያጠምዱ ነበር የጠራቸው። በዚህ በአሳ በሚያጠምዱበት ስፍራ አምላካችን መጥቶ መረቡን ወደ ጥልቁ ጣሉ አላቸው። አሳ በመረብ ውስጥ እንዲሞላ አደረገ አምላካችን። ይህን ባየ ጊዜ ይላል ጴጥሮስም ፈራ። በዚህ ትልቅ ባህር ውስጥ ያለውን አሳ አውቆ እንዲህ ካረገ በእኔ ውስጥ ያለውን ኃጢአት እንዴት ያውቅብኝ ይሆን ብሎ ነው ይላሉ አባቶች። እና ጨነቀው፣ ከጌታችን እግር ስር ተደፍቶ ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። ምን ማለት ነው ከኔ ተለይ? አሁን ጥላቻ ሊመስል ይችላል። አይደለም፣ የናቀው ራሱን ነው። እኛም በፊት መናገር አይገባንም፣ በፊት ሞገስ ያላቸው ይጸልዩልን ስንል እያመን ያለነው የመጀመሪያው የራሳችን ኃጢአት ነው። ስለዚህ ቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንንና ከእኛ ይልቅ የቅዱሳን ጸሎት ስለሚሰማ ነው። ያዕቆብ ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ሲልም እናገኛል። ለምነው ያልተሰሙ ኃጣን ደግሞ እናገኛለን። ሉቃስ 16 ላይ አንድ ሰው በሲኦል ሆኖ ወንድሞቼን ወደዚህ ስቃይ ስፍራ እንዳይመጡ የሚያስተምር ሰው ላክላቸው ብሎ ሲጠይቅ በፍጹም አይሆንም ተብሎ ሲመለስለት አይተናል። ይህ ሰው ለምኗል፣ ነገር ግን አልተሰማም። ኃጢአት ልመና እንዳይሰማ እንደሚያደርግም አንዱ ማሳያ ነው ማለት ነው። ሁለተኛው ምክንያት የቅዱሳን አማላጅነት ያስፈለገበት ምክንያት ቅዱሳን ልመና እንደሚለምኑም እናምናለን። በትህትና እግዚአብሔር ጸሎትን እንዴት እንደሚሰማ መጽሐፍ ቅዱስ ሲናገር ቅድም እንዳልነው አንደኛ ኃጢአት ጸሎት እንዳይሰማ ያደርጋል የሚለውን አንብበናል። ሁለተኛ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንደ ፈቃዱ ብንለምን አንዳች ይሰማናል ይላል። እግዚአብሔር እንግዲህ አባታችን ነው። አባት ደግሞ ለልጁ የማይጠቅም ነገር ምንም ያህል እንኳ ቢለምነው አይሰጥም። እግዚአብሔር አባት ነው፣ እናትም ነው። በእውነት ቅዱስ ያሬድ አንተ አቡነ አንተ ምን አንተ አባታችን አንተ እናታችንም ነህ ይላል። እንደውም ሌላ አንድ ሊቅ ደግሞ በቤተክርስቲያናችን እግዚአብሔር አባትም እናትም ብቻ ሳይሆን አያትም ነው ብለው ተናግረዋል። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በወፍ በዶሮ መስሎ ሲናገር እናያለን። ዶሮ ጫጩቶቿን ከቅፏ በታች እንደምትሰበስብ ልሰበስባችሁ ወደድኩ ይላል። ስለዚህ ዶሮ ለጫጩት እንግዲህ እናት ናት ወይስ አያት ናት ተብለን ብንጠይቅ ምንድን ነው የምንለው? ዶሮ ለጫጩት እናትም አያትም ናት። ምክንያቱም እሷ መጀመሪያ እንቁላል ትወልዳለች፣ ከእንቁላሉ ደግሞ ጫጩቷ ይገኛል። እንደዚሁ እግዚአብሔር አስቀድሞ መሬትን ፈጠረ፣ ከመሬት ሰውን ፈጠረ። እናትም አያትም አባትም ጭምር ነው። እንዲህ የሚያስብልን ከሆነ እንግዲህ እግዚአብሔር የምንለምነው ልመና የማይጠቅመን ከሆነ አይሰማንም። ምን ሲሆን ነው የሚሰማን? እንደ ፈቃዱ ብንለምን አንዳች ይሰማናል። የእግዚአብሔርን ፈቃድ ደግሞ ቅዱሳኑ ያውቃሉ። ኤፌሶን ምዕራፍ 1 ቁጥር 9 ላይ ቅዱስ ጳውሎስ የፈቃዱን ምስጢር አስታውቆናል ይላል። ቅዱሳን ከእኛ የተሻለ ስጋዊ ያልሆነ መንፈሳዊ፣ ጊዜያዊ ያልሆነ ዘላለማዊ ልመና መለመን ይችላሉ። እኛ ልመና እኮ ምድራዊ ነው። በእውነት የምንጠይቃቸው ጥያቄዎች፣ የምንጸልየው ጸሎት የማይጠቅመንም ነገር እንለምነዋል። አባት ስለሆነ ግን አያደርግልንም። እና ቅዱሳን ልመና ይለምናሉ ብለን ስለምናምን አንድ ሕፃን በቤተ ክርስቲያን ምሳሌ ሲሰጥ ቆሎ ሲያዘግኑ አንድ አባት ልጄ እባክህን ቆሎ ዝገን አሉት ይባላል። እና ይህ ልጅ ምን አለ? እርሶ ዘግነው ይስጡኝ አለ። ለምን ተብሎ ሲጠየቅ የእርሶ እጅ ትልቅ ስለሆነ ነው አለ ይባላል። ምንድን ነው የሚያሳየው? ከእኛ እጅ እኮ የቅዱሳን እጅ ይበልጣል። እኛ ምድራዊ ነን፣ ምን ለምነው? ሀሳባችን ስጋውያን ነን፣ እነሱ ግን መንፈሳውያን ናቸው። ያቺ የሄሮድያዳ ልጅ እንኳን ሴቲቱ ንጉሱ ምን ላርግልሽ ሲላት ሄዳ እናቷን አማክራለች። እኛ ደግሞ ቅዱሳኑ እናማክራለን ለነፍሳችን የሚጠቅም ልመና እንዲለምኑልን። እና ሁለተኛው ምክንያት ቅዱሳን ልመና እንደሚለምኑ ስለምናምንም ጭምር ነው የቅዱሳን አማላጅነት የምንፈልገው። ሶስተኛውና ለዚህ ትምህርት በጣም መሰረታዊ የሆነው ምክንያት የቅዱሳን አማላጅነት ያስፈለገበት እግዚአብሔር ራሱ በቅዱሳን መማለድን ስለሚፈልግ ነው። በምን ነገረን? በመጽሐፍ ቅዱስ። እንግዲህ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል። ስለዚህ በመጽሐፍ ቅዱስ እግዚአብሔር የቅዱሳን አማላጅነት እንደሚፈልግ በሰፊው አሳይቶናል። እንዴት ቢባል ይህን ማሳያ የሚሆኑ አራት ነገሮች እንመለከታለን። አንደኛው እንግዲህ ቅድም በምልጃ ሂደት ሶስት ወገኖች አሉ ብለናል። ተማላጅ አለ፣ አማላጅ አለ፣ ደግሞ አስማላጅ ወይም የሚማለድለት አካል አለ። ተማላጁ እግዚአብሔር ነው። ከሱ ውጭ ከእግዚአብሔር ውጭ የሚያማልድና የሚማለድለት ሁለት ወገኖች አሉ። በእኛ ቋንቋ ሀጣንና ጻድቃን ብለን ልንይዘው እንችላለን። እነዚህ ከእግዚአብሔር ውጭ ያሉት ሁለት ወገኖች ኃጢአተኞችና ጻድቃን ማለት ነው። በዚህ በምልጃ ሂደት ውስጥ እንዲተጉ እግዚአብሔር ሲገፋፋቸው በመጽሐፍ ቅዱስ እንመለከታለን። እስቲ እንመልከት። አንደኛው ምንድን ነው? እግዚአብሔር በመጽሐፍ ቅዱስ ኃጢአተኞችን ወደ ጻድቃን ሄዳችሁ፣ ወደ ጻድቁ ገሌ ሄዳችሁ አማልደኝ በሉ፣ ለምንልኝ በሉ ብሎ እግዚአብሔር ራሱ ሲልክ እናገኛለን። ለዚህ የመጀመሪያው ማሳያ ኦሪት ዘፍጥረት ምዕራፍ 20 ላይ ነው። አባታችን አብርሃም ጌራራ ወደ ተባለች ሀገር ሄዶ ነበር እና በዚህ ሀገር የነገሰው ንጉሥ አቤሜሌክ ይባላል። ሚስቱን እንዳይቀማው ስለፈራ ሚስቱን ሳራን እህቴ ናት ብሎ ተናግሮ ነበር። ይህን ጊዜ አቤሜሌክ ሳራን ለማግባት ወስኖ የጋብቻውን ነገር እያፋጠነ በሌሊት እግዚአብሔር ተገለጠለት። እንዳትነካት የነቢይ ሚስት ናት ብሎ ራሱ እግዚአብሔር አስጠነቀቀው። እንግዲህ መቼ ሳናውቅ ኃጢአት ውስጥ እንድንገባ እግዚአብሔር አያደርግም። ይህ ሰው እኔ አላወቅኩም አለ። ስላላወቅንም እነግርህ አለው እግዚአብሔር። ስለዚህ አሁንም ሚስቱን መልስለት፣ እሱ ነቢይ ነው፣ ወደ እሱ ሂድ፣ እሱ ስላንተ ይጸልያል፣ ያን ጊዜ ይቅር እልሃለሁ አለው። ተመልከቱ፣ አሁን እግዚአብሔር የጌራራ ንጉሥ አቤሜሌክን ጸልይልኝ ብለህ ለምን ብሎ የሚልከው ወደ አብርሃም ነው። ተመልከቱ፣ ጻድቃንን ኃጢአተኞችን ወደ ጻድቃን ሂዱና አማልደ ይበሉ ይላል። በቀጥታ ማግኘት እየተቻለ የሚለው ሀሳብ ልክ የማይሆነው እዚህ ላይ ነው። ምክንያቱም አቤሜሌክ በቀጥታ እያናገረ ያለው እግዚአብሔርን ነው። በለምነኝ ይቅር ልበል ግን አላለው። ሂድና ለአብርሃም ንገረው፣ አብርሃም ወደ እኔ ይጸልይ፣ ያኔ ምርሃለዋል። ይሄ መጀመሪያው ነው። ሁለተኛው መጽሐፈ ኢዮብ ምዕራፍ 42 ላይ ነው። እንግዲህ ጻድቁ ኢዮብ ሁላችን እንደምናውቀው በጽኑ መከራ የኖረና የታገሰ ጻድቅ ሰው ነው። ይህ ሰው በዚህ በደዌ ተመቶ በሚሰቃይበት ሰዓት ጓደኞቹ መጥተው በማጽናናት ፈንታ በቁስሉ ላይ ጥዝጣዜ ጨምሩበት ነበር። ከሱም አልፈው በእግዚአብሔር ላይ የድፍረት ንግግር ይናገሩ ስለነበር እግዚአብሔር አዝኖባቸው ነበር፣ ሶስቱን የኢዮብ ጓደኞች። በታሪኩ ፍጻሜ ላይ መጽሐፈ ኢዮብ ምዕራፍ 42 ላይ እግዚአብሔር ከሶስቱ የኢዮብ ጓደኞች አንዱን ቴማናዊው ኤልፋዝን እንዲህ ሲል ተናገረው። እንደ ባሪያ እንደ ኢዮብ ስለ እኔ መልካም ነገርን አልተናገራችሁምና ቁጣዬ በአንተና በሁለት ጓደኞች ላይ ነዷል አለ እግዚአብሔር። በሁለቱ ባልንጀሮች ላይ ነዷል። ስለዚህ አሁንም ወደ ባሪያዬ ወደ ኢዮብ ሂዱ። ተመልከቱ፣ ወይፈን ይዛችሁ መስዋዕት አዘጋጅታችሁ ሂዱ ወደ ኢዮብ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ፊቱን ወይም ጸሎቱን እቀበላለሁ፣ ይቅር እላቸዋለሁ ብሎ ተናገረ። አሁንም ተመልከቱ፣ እዚህ ላይም እያየን ያለ ነው፣ ላኪው እግዚአብሔር ነው። ኃጢአተኞችን ወደ ጻድቃን ሄዳችሁ ለምኑ ሊበሉ። ይህ ደግሞ እንግዲህ ምልጃ ዙሪያ ጥምጥም ለሚመስለው ሰው ይህንን ራሱ እግዚአብሔር ሲያደርገው ነው ያየ ነው። እግዚአብሔር ወደ ጻድቁ ገሌ ሄደህ ለምነውና እሱ ለአንተ ለምንልህ እኔ ይቅር እልሃለሁ ብሎ ራሱ እግዚአብሔር ሲናገር አይተናል። ስለዚህ መጀመሪያው እግዚአብሔር ኃጥአንን ወደ ጻድቃን ሲልክ ማየታችን ነው። የቅዱሳን አማላጅነት ይፈልጋል ያልነው ሁለተኛው እግዚአብሔር ጻድቃንን ደግሞ ለምልጃ ሲገፋፋ እናገኛለን። እንዲያማልዱ ሲያነሳሳቸው፣ ለምሳሌ ጥሩ ብዙ ማሳያዎች መጥቀስ ቢቻልም ኦሪት ዘጸአት ምዕራፍ 32 ቁጥር 32 እስራኤላውያን ከግብጽ ባርነት ነጻ ከወጡ በኋላ ጥጃ ሰርተው ከግብጽ ባርነት ነጻ ያወጣን አምላካችን ብለው ለጣዖት ሰግደው ነበር። በዚህን ጊዜ እግዚአብሔር አዘነ፣ ለባሪያው ለሙሴ እንዲህ ሲል ነገረው። ከግብጽ ምድር ያወጣኸው ህዝብህ በድለዋል አለ። እንግዲህ ህዝቡ የእግዚአብሔር ህዝብ ነው፣ ህዝቤን ልቀቅ ብሎ ነው ያወጣው። ግን ያው የጸብ ምልክት ነው ይላሉ አባቶቻችን። ዛሬ አባት በልጁ ሲናደድ ይሄ ልጅሽ ይላል ለእናት አይደል? እንደዚሁ እግዚአብሔርም ለሙሴ ይህ ህዝብህ ብሎ በጸብ ምልክት በትምህርተ ጸብ ተናገረ እና ህዝብህ በድለውኛል አለ። አሁንም ይህን ህዝብ አየሁት፣ አንገተ ደንዳና ህዝብ ነው። አንገተ ደንዳና ማለት አንገቱ የደነደነ ሰው ወደኋላ እንደማይዞር ትናንት ያደረግኩላቸውን ዞር ብለው የማያስቡ ናቸው። ስለዚህ አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተን ታላቅ ህዝብ አደርጋለሁ አለው ይላል። አሁን እዚህ ላይ በእውነት እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ አይደለም ያጠፋው። አጠፋቸው ዘንድ ተወኝ፣ ቁጣይ እንዲነድባቸው ተወኝ ብሎ ለምን ተናገረ? ማጥፋት ከፈለገ እንዲያውም ሙሴን ሲፈትነው አንተን ታላቅ ሕዝብ አድርጋለሁ ስልጣንህም አይነካም አለው። ግን ተወኝ ላጥፋቸው አለ። ተወኝ የሚያስብለው እግዚአብሔር ማን የሚከለክለው አለ? እግዚአብሔርን ማን ሊያስቆመው ይችላል? ይህ ምንድነው የሚያሳየው? እግዚአብሔር ለሙሴ ለምን ይነግረዋል? ማጥፋት ከፈለገ ሕዝቡን ሕዝቡ አሳዝነውታል። ለሙሴ መንገሩ ለምን አስፈለገ? ኦሪት ዘፍጥረት ምዕራፍ 19 ላይ እኔ የማደርገውን ለአብርሃም ሳልነገር አደርጋለሁ ሁሉ ሲል እናገኛለን። እግዚአብሔር ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልነገረ በቀር አንዳች አያደርግም ይላል ትንቢት አሞጽ። ይህ ምንድነው የሚያሳየው? የሚነግራቸው ማጥፋት ፈልጎ ከሆነ ዝም ብሎ ለምን አያጠፋም? ሲጠይቁትስ አታጥፋ ሲሉት እነሱንም ጨምሮ ማጥፋት ይቻለዋል። እግዚአብሔር የሚሳነው የለም። ነገር ግን ለሙሴ የነገረው ሙሴ ስለ ህዝቡ ምን እንዲል ነው? እንዲጸልይ ነው ላጥፋ ብሎ የነገረው። ቅዱስ ዳዊት በመዝሙር 105 ከቁጥር 25 ላይ ይህንን ታሪክ ሲተርከው በመቅሰፍት ጊዜ ይላል የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ። ባይቆም ማለት ባይጸልይ፣ ባያማልድ፣ ባይለምን ማለት ነው። ስለዚህ ሁለተኛው ምክንያት እግዚአብሔር ማጥፋት ሲሻ ዝም ብሎ አያጠፋም። መጀመሪያ ለቅዱሳን ይናገራል። የሚናገረው ለመረጃ ያህል አይደለም። እንደዚያ ከሆነ ካጠፋ በኋላ መናገር ይችላል። ስለ ህዝቡ እንዲጸልዩ ስለሚፈልግ ነው ለቅዱሳን። ስለዚህ ሁለተኛው እግዚአብሔር ጻድቃንን ለምልጃ ሲገፋፋ እናገኛለን። እግዚአብሔር የቅዱሳን አማላጅነት እንደሚፈልግ እስካሁን ያየነው ኃጥአንን ወደ ጻድቃን ሲልክ፣ ጻድቃንን ለምልጃ ሲገፋፋ ነው። ሶስተኛው እግዚአብሔር ጻድቃን ስለ እኛ ካላማለዱ ኃጢአት አድርጎ ይይዝባቸዋል። ይህ ደግሞ በጣም የሚያስደንቀው ነው። ይህንን አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ እናገኛለን። እስራኤላውያን ነቢዩ ሳሙኤልን ባስቀየሙት ሰዓት መጥተው ጸልይልን አሉት። ነቢዩ ሳሙኤልም ምን አለ? በጎን ነገር አስተምራችኋለሁ እንጂ አለ ስለ እናንተ መጸለይን በመተው እግዚአብሔር እንበድል ዘንድ ከኔ ራቅ። ስለ እናንተ መጸለይን በመተው እግዚአብሔር እንበድል ዘንድ ከኔ ራቅ። ስለዚህ አንድ ጻድቅ ባያማልድ እየበደለ ያለው እግዚአብሔርን ነው ማለት ነው። ቅዱሳን ባያማልዱ እግዚአብሔር በደል አድርጎ ይቆጥርባቸዋል፣ ይከፋል፣ ያዝናል። ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር ፍርድ ስለሌለ እየተደነቀ ወደ እርሱ የሚማልድ እንደሌለ ተረዳ። እግዚአብሔር አማላጅ ሲጠፋ እንኳን አማላጅ ሊከለክል አማላጅ ሲጠፋ ይደንቀዋል። እንደው አንድም የሚያማልድ ይጥፋ ሁሉ ይላል ማለት ነው በመጽሐፉ መሰረት። እና የቅዱሳን አማላጅነት እግዚአብሔር ይፈልገዋል፣ ኃጢአት አድርጎ ይቆጥርባቸዋል። ካማለዱም ደግሞ የሚጠቀሙት ራሳቸው ናቸው። ለምን? የቤተ ክርስቲያን ራስ ክርስቶስ ነው። ልብ አድርጉ፣ እኛ የአካል ብልቶች ነን። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ እንደነገረን እኛ የቤተ ክርስቲያን አካል ነን፣ የቤተ ክርስቲያን ራስ ደግሞ ክርስቶስ ነው። አንዱ አካል ደግሞ ለሌላው አካል ጤንነት ይጨነቃል። እንደውም የከበሩ የማይመስሉንን አካላት የበለጠ እንከባከባቸዋለን። ለቤተ ክርስቲያን እኛም ጻድቃንም በእውነት አካሎቿ ነን። እነሱ ጤነኛው አካል ናቸው፣ እኛ ህመምተኛው አካል ነን። ህመምተኛው አካል ሲሰቃይ ጤነኛው አካል አይመለከተኝም እንደማይል ሁሉ ጻድቃንም ደግሞ ስለ ኃጢአተኛው ከነሱ ስለደከመው ከነሱ ስለሚያንሰው ሰው ይጸልያሉ። ይህን የሚያደርጉትም ለራሳቸውም ጭምር ነው። ምክንያቱም ፍቅር ከሌላቸው ከንቱ ስለሚሆኑ እነሱ ራሱ እና የሚጠቀሙት እኛን ብቻ ሳይሆን የሚጠቅሙት ራሳቸውም ይጠቀማሉ ቅዱሳን በማማለዳቸው። መጽሐፈ ኢዮብ ምዕራፍ 42 ላይ ለባልንጀሮቹ ኢዮብ ጸለየ ይላል አይደል? ከጸለየ በኋላ ይላል እግዚአብሔር ምርኮን መለሰለት ይላል። በመጸለዩ ምክንያት ተጠቃሚው ጓደኞቹ ብቻ ሳይሆን እሱም ደግሞ ምርኮን አገኘ። የሚያሳየው አንድ ጻድቅ በመጸለዩ ምክንያት እሱ እኛን ይጠቅማል ብቻ ሳይሆን እሱም ራሱ ይጠቀማል። ልክ እንደ ቅባት ነው። አባቶቻችን ጸሎትን በቅባት ይመስሉታል። አንድን ሰው ቅባት ቢቀባው እጁ መቀባቱ አይቀርም። ጸሎትም እንደዛ ነው። ለሌላው መጸለይ ለራስም ይጠቅማል። ራስንም እንደ መቀባት ነው የሚመስሉት እና የቅዱሳን አማላጅነትን እግዚአብሔር እንደሚፈልግ የምናየው ባያማልዱ ኃጢአት አድርጎ ይቆጥርባቸዋል። እነሱ ብቻ ጸድቀው እኛ ተኮንነን፣ እነሱ ብቻ በእግዚአብሔር ፊት አምረው እኛ ግን ተዋርደን እንድንቀር አይፈልጉም። በአካል ነን ከተባለም እንደዛ እኮ ነው። የቤተ ክርስቲያን ራስ ክርስቶስ ነው፣ እኛ አካል ነን። አሁን አንድ ሰው አካሉ ለምሳሌ በእኛ ሀገር መቼስ ሰው ተስማማው የሚባለው ሲወፍር ሰውነቱ ሲያድግ ነው አይደለ? አንድ ሰው ወፈረ ተስማማው ይባላል። እጁ ብቻ ቢወፍር እስ እንደ እጁ ብቻ ቢወፍር አበጠ ነው፣ በሽታ ነው የሚሆነው አይደለ? ስለዚህ በቅዱሳንም የእነሱ ቅድስና ብቻ ኖሮ እኛ ወድቀን እንድንቀር አይፈልጉም። ግን ጥልጌጥ አይሆንም በእውነት ለቤተ ክርስቲያን። ስለዚህ እነሱ እኛን የበለጠ ይንከባከቡናል ማለት ነው። ቅዱሳን ባያማልዱ እንኳን እኛ በምንኖርበት አካባቢ እንኳ ስለኖሩ ሲል ይምረናል። ይሄ ደግሞ በጣም የሚያስደንቀው ነው። ለዚህ ጥሩ ማሳያ የሚሆነን የመጀመሪያው አባታችን አብርሃም የጸለየው ጸሎት ነው፣ ስለ ሰዶም እና ስለ ገሞራ። እንግዲህ በሰዶምና ገሞራ እግዚአብሔር አዝኖ ሊያጠፋቸው በተነሳ ጊዜ ኦሪት ዘፍጥረት ምዕራፍ 19 እግዚአብሔር ለአብርሃም ነገረው፣ ለወዳጄ ለአብርሃም ሳልነግር ብሎ ማለት ነው። አስቀድሞ እንዴት ሰውራለሁ ብሎ ነገረው። አብርሃም በነገረው ጊዜ አዝኖ ምን አለ? ጌታዬ ሆይ 50 ጻድቅ እንኳን በከተማው ብታገኝ አትምርምን አለው ይላል። እግዚአብሔር ስለ 50ው ስል እምራለሁ አለው ይላል። ከዚያ ደግሞ 45 ቢጎሉስ አለ፣ 45 ቢሆኑ ማለት ነው እምራለሁ አለው። 40 ቢሆኑ አለ እምራለሁ አለው። 30 20 10 አለው እምራለሁ አለ። 6 ጊዜ ጠየቀ። 10 ድረስ ጻድቅ ባገኝ እግዚአብሔር የአብርሃምን ልመና ተቀብሎ እምራለሁ ብሎት ነበረ። እዚህ ላይ እንደው ትንሽ የሚያስገርመን በሰዶምና ገሞራ እንደው 10 ጻድቅ እንኳን እንዴት አይነ ህፃንም የለም ወይ ያስብላል። ግን በእርግጥ ህፃን እንዳይኖር ደግሞ ሰዶምና ገሞራ ህዝቡ መውለድ አቁመው በሌላ ኑሮ መኖር ከጀመሩ ሰንብተዋል። የእነሱ ታሪክ ይህንን ያሳያል እንጂ ህፃን እንኳን የሚያስምር ህፃን እንኳን ሊገኝ ይችል ነበር በዛ ከተማ፣ ግን አልተገኘም። እነሱ ግብራቸውን ለውጠው ከባህሪያቸው ጋር የማይስማማ በሰዶም ግብር ነበር የሚኖሩት። እንዲህ ካለው መቅሰፍት በእውነት ይሰውረን እግዚአብሔር። እና አብርሃምን 6 ጊዜ እግዚአብሔር መልጃውን ተቀብሎታል፣ ግን ምንም ስላደረጉ አይደለም። ቅዱሳን እኛ በምንኖርበት ሀገር ስለኖሩ ብቻ ራሱ እነሱን አይቶ ይምረናል። ለዚህ ነው በጻድቃን ልማት ከተማ ደስ ይላታ ይላል። ይሄ ስለ ልማት አይደለም የተነገረው። ጻድቃን ሲበዙ የጻድቃን ብዛታቸው አንዲትን ከተማ ደስ ያሰኛታል፣ ያስምራታል። 10 ብሎ ለምን ቆመ? እንደው በነካጁ አብርሃም ለምን አልወረደም ቢባል አባቶቻችን በደንብ ተርጉመው ነግረውናል። ከአስር በታች ቢሆን በአንድ ከተማ ውስጥ ከአስር በታች 8-9 ሰዎች ቢኖሩ ጻድቃን ቢኖሩ እነሱ እግዚአብሔር ራሱ እነሱን ያወጣና ከተማውን ግን ያጠፋል። ለዚህ ማስረጃችን በኖህ መርከብ የተፈጸመው ነው። ኖህ ሚስቱ ከሶስት ልጆችና ከነ ሚስቶቻቸው 8 ነፍሳትን እግዚአብሔር አውጥቶ ዓለሙን አጥፍቷል። ወርዶ ደግሞ 4ም ቢሆኑ 3ም ቢሆኑ እግዚአብሔር ይምራል። እንዴት ቢባል በዚሁ በሰዶምና ገሞራ ሎጥን ሚስቱን ከሁለት ልጆቻቸው ጋር 4ቱን ማለት ነው አውጥቶ ሰዶምና ገሞራን አጥፍቷል። ለምንድን ነው እግዚአብሔር እኛ የምንኖርበት ሀገር ውስጥ ጻድቃን ስላሉ ለእነሱ ለምን ይምረናል? ምክንያቱ ምንድን ነው ቢባል ራሱ እግዚአብሔር ነግሮናል። ትንቢተ ኢሳያስ ምዕራፍ 65 ላይ ወይን በዘለላው ይላል በተገኘች ጊዜ፣ ልክ አሁን እኛ ወይን ተክለን ያፈራል ብለን ስንጠብቅ ያ ወይን ግን ሳያፈራ ቢቀርና ልንቆርጠው ስንሄድ ጥቂት የወይን ዘለላ ብናገኝ ይሄ ወይን ሊያፈራ ነው ማለት ነው ብለን ከመቁረጥ እንመለሳለን። ልክ እንደዚሁ እግዚአብሔር ምን አለ? ወይን በዘለላው በተገኘ ጊዜ በረከት በእርሱ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ ስል እንዲያደርጋለሁ አለ። ትንቢተ ኢሳያስ 65 ከቁጥር 8 ላይ። ስለዚህ ቅዱሳን ከእኛ መሀል ካሉ እኛ እናፈራለን በሚል ተስፋ ስለ ቅዱሳኑ ሲል እግዚአብሔር ምሕረት ያደርግልናል ማለት ነው። የመጨረሻው ነጥብ የቅዱሳን አማላጅነትን እግዚአብሔር ይፈልገዋል የሚለውን በዚህ መልኩ ከተስማማን፣ አንዳንድ ሰው አይ ይህ እኮ በሕይወት ሳሉ ነው ደግሞ ወደሚል ጥያቄ ይመጣል። ቅዱሳን ከሞቱ በኋላ አያማልዱም አልን እንጂ በሕይወትም ያማልዳሉ ወደሚል መቼስ ጥያቄ እየተሻሻለ ነው የሚመጣው። መጀመሪያ አያማልዱም ነው፣ ከዛ በኋላ ደግሞ በሕይወት ሳሉማ ያማልዳሉ፣ ከሞቱ በኋላ ነው የማያማልዱት የሚል ጥያቄ ይነሳል። ለዚህ አጭር መልስ ብቻ ነው የምንሰጠው። አንደኛ በሕይወት ሳሉ ነው እንጂ ከሞቱ በኋላ አያማልዱም የሚለው ጥያቄ የሚያነሱ ሰዎች ሌሎች በሕይወት ያሉት ለምን ያማልዳሉ ሲሉ አንሰማም። ለምሳሌ መላእክት፣ ሚካኤል፣ ገብርኤል፣ ጻድቃን በሙሉ መላእክት፣ የቅዱሳን መላእክት ነገድ አይሞቱም። እንደምናውቀው ቅዱሳን በባህሪያቸው አይሞቱም፣ በተፈጥሯቸው እግዚአብሔር በሰጣቸው። ስለዚህ እነዚህ ቅዱሳን መላእክትን አማልዱን ለምን አይሏቸውም? ለምን አይሞቱማ? መሞት ከሆነ ምልጃን የሚከለክለው ቅዱሳን አይሞቱም፣ መላእክት አይሞቱም፣ ምልጃቸው ማመን ያስፈልጋል። ሁለተኛው ያልሞቱ ሰዎችንም ደግሞ አማላጅነት፣ ለምሳሌ ነቢዩ ኤልያስን እና ጻድቁ ሄኖክን አማልዱኝ ማለት አለባቸው። ለምን? እነዚህ ሰዎች አልሞቱ። ሞት ከሆነ ምልጃ የሚከለክለው እነዚህን ቢያንስ ሁለት ጻድቃንን መለመን ምልጃቸውን ያስፈልጋል፣ አልሞቱምና። ከዚህ ውጭ ግን ሞትን እኛ የምናየው በክርስትና አይን እንደ ሞት አይደለም። እንደውም የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። የጻድቃንን ሞት እኔ ልሙት ሲል እናገኛለን በለዓም ሲጸልይ። ጻድቃን እንደውም ክብራቸው የሚጨምረው ከሞቱ በኋላ ነው። የጻድቅና የዶሮ ክብሩ ከሞተ በኋላ ነው ሁሉ ይላሉ አባቶቻችን። ዶሮ በሀገራችን በሕይወት ሳለች እሽ ነው የምንላት፣ ግን ከሞተ በኋላ ዶሮ ከታረደ በኋላ እሽ የሚለው የለም። ለምን? ክብር እንደሚሰጠው መቼስ ይህ አይነገርም ለኢትዮጵያ ሕዝብ። እና ጻድቃንም ክብራቸው የሚጨምረው ከሞቱ በኋላ ነው። እዚህ ሳሉ የሚጸልዩ ከሆነ ከክርስቶስ እቅፍ ሲሆኑ፣ ከክርስቶስ ጋር ሲኖሩ እንዴት አይለምኑ? በግልጽም ሲለምኑ አይተናል። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ ምስክር የታረዱትን ነፍሳት ከመሰዊያው በታች ቆመው አየው ይላል። በእግዚአብሔር ፊት ቆመው እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ እስከ መቼ ይፈሳል? ሲሉ ሰማኋቸው አለ ቅዱስ ዮሐንስ በራእዩ። ጥቂት ዘመን እንዲቆዩ ተባለላቸው ነጭ ልብስም ተሰጣቸው እንደነሱ የሚገደሉ ሌሎች ሰማይታት ቁጥር እስኪፈጸም ድረስ ይላል። ስለዚህ ቅዱሳን ከሞቱም በኋላ እንደሚያማልዱ በግልጽ ማለት ነው የታረዱት ነፍሳት ሰማዕታት ሲጸልዩ በመጽሐፍ ቅዱስ ተጽፎልናል ማለት ነው። ስለዚህ ቅዱሳን አማላጅነት የእግዚአብሔር ፈቃድ ነው። ይህንን አምነን ለመጠቀም ያብቃን። የሰማነውን በልቡናችን ይወት።